ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ የካቲት 10 2014 ዓመተ ምህረት ምሽት ዝግጅታችን ጀመረ። የሶማሌ ክልል ካቢኔ በክልሉ የተከሰተውን ድርቅ ለመከላከል 500 ሚሊዮን ብር ተጨማሪ በጀት ማጽደቁን አስታወቀ።
ለቁጣታቶች ቢሊዮን አግኝተን ወረጃ ከፋፍለናል። 500 ሚሊዮን ደግሞ ሰሞኑን ይከፋፍላል። ስለዚህ በተጨማሪ በገንዘብ ፉድ አንኮንዲሽናል ካሽ ትራንስፈር በሚባለው ስርዓት ደግሞ 753 ሚሊዮን ብር ድጋፍ ተደረገ ይገኛል። ከተደምረው ሁለቱን እንግዲህ 2.2 ቢሊዮን በላይ ነው አጠቃላይ አሎኬት የተደረገው።
የሶማሌ ክልል ርዕሰ መስተዳድር የሆኑትን አቶ ሙስጠፋ መሐመድን የሰማችሁት በአብይ ርዕስ ሙሉ ዘገባውን ታደምጣላችሁ። በግጭትና በጥቃት ምክንያት በቤንሻንጉል ጉሙዝ ክልል በተደጋጋሚ የተፈጠረውን አለመረጋጋትም እንቃኛለን። እነዚህና ሌሎች ጥንቅሮችን በምሽቱ ፕሮግራማችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብራችሁ የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና በድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብሳይትና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ወይም በፌስቡክ @voaamharic ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና አብይ ዜና እናስደምጣችሁ።
ሰላም ጤና ይስጥልኝ፣ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ቁጥራቸው ድርዘን የሚጠጋ የአፍሪካ መሪዎች ለሁለት ቀናት ለሚዘልቀው የአውሮፓ ህብረትና የአፍሪካ ህብረት መሪዎች ጉባኤ ወደ ብራስልስ ሲያመሩ አረንጓዴ ኢንቨስትመንት የሚል ስያሜ በተሰጣቸው የተፈጥሮ አካባቢ ጥበቃን በሚያጎለብቱ የሥራ ዘርፎች ላይ የሚደረግ የመዋለ ንዋይ ፍሰትና ስደት፣ የጸጥታና የደህንነት ጉዳዮችን እንዲሁም ኢፍትሃዊ የክትባት ስርጭትን የሚመለከቱ ርዕሶችን ዋና ትኩረት አድርገው እንደሚመክሩ ተዘገበ። 70% የሚሆነው የአውሮፓ ነዋሪ ቢያንስ አንድ ዙር የጸረ ኮቪድ ክትባት የተከተበ ሲሆን የአሃዝ በአፍሪካ ሲታይ ግን 16% ብቻ ነው። የተዛባው የክትባት ሽፋን ከጉባኤው ቀዳሚ አጀንዳዎች ውስጥ አንዱ እንደሚሆንም ተመልክቷል። ክትባቶችን መለገስ አንድ ነገር ነው፣ ነገር ግን ሰዎች መከተባቸውን ማረጋገጥ ራሱን የቻለ ሌላ። በመሆኑም ፍትሃዊነት ከመለገስም በላይ ማድረግን ይጠይቃል። መሰረታዊ ያሰራር ለውጥና የህክምና ዶክተሮችን፣ ነርሶችን፣ የሆስፒታል አገልግሎትን፣ የህክምና ቁሳቁሶችን መኖር፣ የምርምርና የተመራማሪዎችን የሥራ ፍሬና እንዲሁም ቴክኖሎጂን የመጠቀም ዕድል ማግኘትን ይጠይቃል። በመጨረሻም ክትባቶችን በሀገሪቱ ውስጥ ማምረት የሚያስችል አቅም መኖር ከቀደሙት በማይተናነስ ደረጃ አስፈላጊ ጉዳይ ነው ያሉት ስቴላ ክሪያኪደስ የአውሮፓ የጤናና የምግብ ደህንነት ጉዳዮች ኮሚሽነር ናቸው። በቅርቡ በፈረንሳይዋ ሊዮን ከተማ የተካሄደውን የአውሮፓ ህብረት የጤና ጉባኤ ተከትሎ በሰጡት አስተያየት ነው ይህን ያሉት። በሌላ በኩል በተለይ አገረ መንግስት የሚዋቀርባቸው ተቋማት ስር የሰደደ ደካማነት አንዱ መሆኑን የሚታመነውና በተለይም በምዕራብ አፍሪካ ሀገሮች በተደጋጋሚ የሚታየው የመንግስት ግልበጣን የሚመለከተው ጉዳይ ትኩረት ሰጥተው ከሚወያዩባቸው የጉባኤው አጀንዳዎች አንዱ እንደሚሆንም ይጠበቃል። የዩናይትድ ስቴትስዋ ምክትል ፕሬዚዳንት ካማላ ሃሪስ ሙኒክ ላይ በሩሲያና በዩክሬን ቀውስ ጉዳይ ከአጋሮቻቸው ጋር ይመክራሉ። የዩናይትድ ስቴትስን የልዑካን ቡድን የመሩት ሃሪስ በሙኒክ የጸጥታ ጉባኤ ከዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ፣ የኔቶ ዋና ጸሐፊ የንስ ስቶልተንበርግ፣ የላትቪያ፣ የሊቱዌኒያና የኢስቶኒያ መሪዎች ጋርም ተገናኝተው ይነጋገራሉ። ሃሪስ ከነገ በስቲያ ቅዳሜ የባይደን አስተዳደር ባለስልጣናት በዲፕሎማሲያዊ፣ ወታደራዊና የምጣኔ ሀብት መስክ በምዕራባውያኑ አገሮችና የኔቶ አባላት መካከል ታየ ባሉት የአንድነት ጥንካሬ መንፈስ ላይም ትኩረት ያደረገ አብይ ንግግር ያሰማሉ ተብሎ ይጠበቃል። አንድ ከፍተኛ የአስተዳደሩ ባለስልጣን ትላንት ለጋዜጠኞች በሰጡት አስተያየት ምክትል ፕሬዝዳንቷ በንግግራቸው አንድነት ሩሲያ ለምትከተለው ማንኛውም አይነት የጠባጫሪነት አዝማሚያ በማያወላውል ፍጥነት ምላሽ ለመስጠት የሚያስችለን የጥንካሬያችን ምንጭ መሆኑን አጽንኦት ሰጥተው ይናገራሉ ነው ያሉት። ሃሪስ በንግግራቸው በተጨማሪም የሩሲያን ወረራ ለመቋቋምና ኔቶን ለማጠናከር ያለንን ቁርጠኝነት ያረጋግጣሉ። ዩክሬንን የመወረር ፍላጎቷ ሩሲያን ይበልጥ ደካማ ያደርጋታል እንጂ ጠንካራ ሀገር አያደርጋትም ብለው እንደሚያምኑም የሚያመላክቱ መሆናቸውን አስረድተዋል። ባለስልጣናቱ አክለውም የጉዟቸው አብይ ዓላማ የምዕራባውያን አጋሮች የተቀናጀና ቀጣዩን አቅጣጫ አስመልክቶም ለሩሲያ ግልጽ መልእክት ማስተላለፍ መሆኑን አመልክተዋል። የኛ ምርጫ ዲፕሎማሲና ወዳል ተፈለገ አቅጣጫ የሚወስድ አማራጭን የሚያከላክሉ እርምጃዎች ናቸው። ነገር ግን ሩሲያ ተባጫሪነትን ተመረጠች ዝግጁ ነን ሲሉ ያስተዳደሩ ባለስልጣናት ተናግረዋል። በሌላ በኩል በሩሲያ ላይ የቅጣት ውሳኔ ለማስተላለፍ በሚል የተነጋገረ ያለው የዩናይትድ ስቴትስ የተወካዮች ምክር ቤት አንዳች ወጥ ማዕቀፍ ላይ መስማማት የተሳነው መሆኑ ተነግሯል። በዜና ማዕከላችንና በኮንግረስ ሪፖርተራችን ካትሪን ጂፕሰን የተጠናቀሩ ዘገባዎችን ጭማቂ ጽዮን ግርማ እንደሚከተለው ታቀርባለች።
ምክትል ፕሬዚዳንት ሃሪስ ወደ ሞኒሽ የተጓዙት ሩሲያ ጦሯን ከዩክሬን ድንበር አካባቢዎች ከማንሳት ይልቅ እንዲያውም ያጠናከረች መሆኑን 30 አባል አገሮች ያሉት የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ ዋና ጸሐፊ የንስሽ ቶፈተንበርግ ለወታደራዊው ህብረት የመከላከያ ሚኒስትሮች በተናገሩ ማግስት መሆኑ ነው።
Defense ministers have just met to address Russia's continued military build-up in and around Ukraine.
የመከላከያ ሚኒስትሮቹ ዩክሬን ውስጥና በዙሪያው በከተለው የሩሲያ ከበባ ላይ ተነጋግረዋል። ውይይቱ አውሮፓን በአስሮች አመታት ውስጥ ለመጀመሪያ ጊዜ በገጠማት እጅግ የከበደ የጸጥታና የደህንነት ቀውስ ላይ የተካሄደ እጅግ አስፈላጊ ንግግር ነው። የድርጅቱ አባል መንግስታት ዲፕሎማሲያዊ ጥረቶችን እንደሚያበረታቱ ተናግረዋል። ሞስኮም ዲፕሎማሲው እንዲቀጥል እንደምትፈልግ ምልክቶች አሉ።
ይሁን እንጂ ሩሲያ ውጥረቱን ለማርገብም ይሁን ወታደሮቿንና መሳሪያዎቿን ለማንሳት ያደረገችው እንቅስቃሴ እንደሌለ የኔቶ ዋና ጸሐፊ ተናግረዋል። የሩሲያንም የኔቶንም ስጋቶች ሊያስወግዱ ይችላሉ ያሏቸውን የተለያዩ ሐሳቦችን ማቅረባቸውን የጠቆሙት የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን እነዚያ ሐሳቦች አዳዲስ የመሳሪያ ቁጥጥር፣ የግልጽነትና የስልታዊ መረጋጋት እርምጃዎችን እንደሚያካትቱ ገልጸዋል። ይሁን እንጂ ዋሽንግተንም ሆነች የኔቶ አጋሮቿ ለሩሲያ ቁልፍ የሆነውን የዩክሬንን ከኔቶ ውጪ የመሆን ሐሳብ አልተቀበሉም። ይህ በእንዲህ እንዳለ የሩሲያ ወረራ ቢከሰት የዩክሬን ወገንተኝነታቸውን በአንድ አቋም የሚናገሩት የአሜሪካ እንደራሴዎች ማዕቀቦች አጣጣል ላይ ግን ስምምነት ላይ መድረስ ተስኗቸዋል። በአንድ ወገን ያሉት ዲሞክራቶች ማዕቀብ መጣል ያለበት ሩሲያ ዩክሬንን የምትወር ከሆነ እንደሆነ ቢከራከሩም ሪፐብሊካኑ ግን የለም አሁኑኑ ማዕቀብ መጣል አለብን የሚል አቋም መያዛቸው ተነግሯል። አውሮፓ ውስጥም ቢሆን በሞስኮ ላይ ሊወሰድ ይገባል በሚባሉ እርምጃዎች ሁሉ ወጥ የሆነና ወሳኝ አቋም እንደሌለ እየተሰማ ነው።
የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አገራቸው እስላማዊ ሸማቂዎችን በመዋጋት ላይ ከሚገኙባት ማሊ ወታደሮቿን የምታስወጣ ሆኖም በአጎራባች ምዕራብ አፍሪካ ሀገሮች ሰራዊት እንደሚኖራት ተናገሩ። ማክሮን ፓሪስ ላይ በሰጡት በዚህ ጋዜጣዊ መግለጫቸው እቅድና ገባቸውን ከማንጋራቸው የማሊ የሽግግር ባለስልጣናት ጋር ካሁን ቀደም ስናደርግ በነበረው የወታደራዊ ትብብር ተሳትፎ መቀጠል አንችልም ያሉት ፈረንሳይ ማሊ ውስጥ ያሏትን 2400 ወታደሮች ጨምሮ በሳህል ክልል በአጠቃላይ 4300 ወታደሮች አሏት። ባካኒ እየተባለ የሚጠራውም ፈረንሳይ መር ኃይል በቻድ፣ በኒጀር፣ ቡርኪና ፋሶ እና ሞሪታኒያ ውስጥ ተሳትፏል። የፈረንሳይ ኃይሎች እንደ አውሮፓውያን ዘመን አቆጣጠር ከ2013 ዓመተ ምህረት አንስቶ በማሊ እስላማዊ ጽንፈኞችን ከስልጣን ለማባረር የተሳተፉበትን ጨምሮ ለረጅም ጊዜ ወታደራዊ እንቅስቃሴዎችን በአካባቢው ሲያደርጉ የቆዩ ናቸው። በሌላ ተያያዥ ዜና የአውሮፓ መሪዎችም ማሊ ውስጥ ያለውን የአውሮፓ ምር ወታደራዊ ግብረ ኃይል በተመሳሳይ የሚያስወጡ መሆናቸውን ዛሬ ይፋ አድርገዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ባለፈው ሳምንት ሩሲያ በዩክሬን ላይ ጥቃት መፈጸሟ አይቀሬ ነው ሲሉ ሲያስጠነቅቁ የሰነበቱት የዩክሬን አጋር ምዕራባውያን አገሮች ከያዝነው ሳምንት መጀመሪያ አንስቶ ግን በተለየ ተነጣጠረና ሊሆን የሚችል ወደሚል ድምዳሜ ዞረዋል። ይሁንና አሁን ሁሉም በጋራ የሚስማሙበት የሚመስለው ድምዳሜ ደግሞ ክሬምሊን ኔቶና ኬቭን እርግጠኛ ባልሆነ ሁኔታ ውስጥ ተጠምደው እንዲቆዩ ለማድረግና በጦር ማስፈራሪያ ስትራቴጂ የመቀጠል ፍላጎት አላት የሚል ነው። ሩሲያ የምዕራባውያንን ቁርጠኝነትና የዩክሬንን ጽናት ለመፈተሽ ብሎም አንዳች በደህንነት ላይ የሚደረስ ስምምነት ለማግኘት የምዕራባውያንን ጥምረት ለማዳከም በታለመ እቅድ ከዩክሬን ድንበር አቅራቢያ ያለው ወታደራዊ ፍጥጫ ለወራት እንዲዘልቅ ታደርጋለች ሲሉ የብሪታንያዋ የውጭ ጉዳይ ሚኒስትር ሊስትረስ በዛሬው ዕለት በሰጡት አስተያየት አስጠንቅቀዋል። የሩሲያ ወታደሮች ክሬምሊን እንደሚለው አካባቢውን ለቀው ለመውጣት መንቀሳቀሳቸውን የሚያረጋግጥ ምንም አይነት ማስረጃ እንደሌለም ሚኒስትሩ አመልክተዋል። ሩሲያ ወታደሮቿን ከአካባቢው እንዳስወጣች በማስመሰል ለመፍጠር በሚጥጠው አሳሳች የደህንነት ስሜት መታለል የለብንም። ደውነቱ ከሆነ የሩሲያን ከድንብሩ አቅራቢያ ጦር የማከማቸት እንቅስቃሴ መቀነስ የሚያሳይ ምንም አይነት ምልክት አይታየም ነው ያሉት። የብሪታንያ የውጭ ጉዳይ ሚኒስትር ግምገማ የዩክሬን ባለስልጣናት ለረጅም ጊዜ ሲሞግቱት የነበረውን ያስተጋባ ነው ተብሏል። የክሬምሊን እቅድ ወታደራዊና ስነልቦናዊ ወከባ መፍጠርን ጨምሮ ቅይጥ ጦርነት የሚባለውን አማራጭ የተለያዩ ዘዴዎች ያካተተ ስልት በመጠቀም ቀውሱን ማራዘም ነው የሚል ነው። በሚያንማር ወታደራዊ ሁንታ በመፈንቅለ መንግስት ስልጣን ከተቆጣጠረበት ካለፈው አንድ አመት በላይ በሚሆን ጊዜ ውስጥ 4571 የመኖሪያ ቤቶችን አውድሟል። ከዚህም ውስጥ ከፊል ያህሉ ግጭት ባልተለያት የሳንግያንግ ግዛት ውስጥ ነው። በደቡብ ምስራቅ እስያ ሀገሮች ያለውን የፖለቲካና ወታደራዊ ግጭቶች ተጽዕኖ የሚከታተል አንድ ቡድን እንዳመለከተው የጥናት ቡድኑ ይፋ ያደረገው ዘገባ ጦር ሰራዊቱ ቡድኑን የሚቃወሙ ሰዎች በብዛት ያሉባቸውን ጨምሮ በየግዛቶቹ ያደረሰውን ውድመት ዘርዝሯል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም
አሉላን ለዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ የካቲት 10 2014 ዓ.ም ምሽት ዝግጅታችንን ነው ከአሜሪካ ድምጽ ራዲዮ እየተከታተላችሁት ያላችሁት። ለማስታወስ ዝግጅታችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ወይም በፌስቡክ @voa አማሃሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ወደ አብይ ርዕስ ዘገባችን እንለፍ። የሶማሌ ክልል ካቢኔ በክልሉ የተከሰተውን ድርቅ ለመከላከል 500 ሚሊዮን ብር ተጨማሪ በጀት ማጽደቁን አስታውቋል። ክልሉ ከዚህ በፊት በራሱና በፌደራል መንግስቱ አማካኝነት ድርቁን ለመከላከል እስካሁን ጥቅም ላይ ያዋለውና ያውል ያዘጋጀው ከ2 ቢሊዮን ብር በላይ መድረሱ ተገልጿል። ከሪፖርተራችን ጋር አጭር ቃለ መጠይቅ ያደረጉት የክልሉ ርዕሰ መስተዳድር አቶ ሙስጠፋ መሐመድ ሰሞኑን ስለቀረበባቸው ተቋሞም ምላሽ ሰጥተዋል። አዲስ ቸኮል ተጨማሪ ያለው።
በሶማሌ ክልል የተከሰተውን ድርቅ ለመከላከል እስካሁን ጥቅም ላይ የዋለ ካለው በጀት በተጨማሪ 500 ሚሊዮን ብር በጀት መመደቡን የክልሉ ርዕሰ መስተዳድር አቶ ሙስጠፋ ማህመድ ለአሜሪካ ድምጽ አስታውቀዋል።
500 ሚሊዮን ብር ከናሽናል ትሬዥሪ ተበድረን አሎኬት አድርገናል። አሁን ደግሞ 500 ሚሊዮን ደግሞ ትላንትና በካቢኔ አጽድቀናል። ተጨማሪ ነው በዚህ ላይ ማለት ነው። ከዚህ ውስጥ ኢሚዲየትሊ 200 ሚሊዮን ለምግብ እርዳታ እንዲሆን ወስነናል። ምግብ ተገዝቶ ለሰው እንዲከፋፈል ወስነናል። ወደ 45 ሚሊዮን የሚሆን ደግሞ እዚህ ውስጥ ያለ የውሃ ቦቴዎች እስከ 100 የሚሆን የውሃ ቦቴዎች ከክልል ደረጃ ሞባላይዝ ለማድረግ የውሃ ቦቴዎች 93 ወረዳ ነው ያሉ። ሁሉም በድርቁ አልተጠቁም። ስለዚህ ድርቅ የተጠቁ 78 ወረዳዎች ናቸው። እንደየ ሁኔታው አሁን ያለውን ክፍተት እያየን ለነዚህ ድጋፍ እንዲሆን አንዳንድ ወረዳ 2 ቦቴ ነው የሚሰራው፣ አንዳንዱ 5 ይሰራል። እንደየ ሁኔታ ክፍተት እየታየ 100 አዲስ ቦቴዎች በተለይ ደግሞ የሚቀጥለው ወር በጣም የአስጨናቂ ወር ስለሚሆን ተጨማሪ ገዛ እንዲያደርጉ ተወስኗል። እንግዲህ ብጀቱ ትናንትና የጸደቀው ሌሎች ደግሞ የሚያስፈልጉ ከጤና ከእንስሳት መኖ ውሃ ጋር የተያዙ ሌሎች ክሰቶች ስለሚፈጠሩ ለዛም እንዲውል የቀረውን በጀት ደግሞ አሎኬት እናደርጋለን።
የክልሉ መንግስት ዝናብ መዝነብ በነበረባቸው 3 ወቅቶች ዝናብ ባለመዝነቡ ድርቅ ሊከሰት እንደሚችል በመገመት ከጥቅምት መጨረሻ ጀምሮ የድርቁን ጉዳት ለመቀነስ ሲንቀሳቀስ እንደቆየ የሚናገሩት አቶ ሙስጠፋ ለዚህም በፌደራል መንግስት ወጪ የተደረገውን ጨምሮ 1.5 ቢሊዮን ብር ገደማ በጀት ተመድቦ ስራ እየተሰራ ነው ብለዋል። በትላንትናው ዕለት የተመደበው የ500 ሚሊዮን ብር ጨምሮ ከድርቁ ጋር በተያያዘ ከ2 ቢሊዮን ብር በላይ በጀት መመደቡንም ርዕሰ መስተዳድሩ አስታውቀዋል።
ለምግብ፣ ለውሃ፣ ለድርቆሽ መልስ ለመስጠት እስካሁን በነበረው ሂደት ወደ 530 ሚሊዮን ነው ከክልል በጀት የወጣው። ደግሞ በድጋፍ ከመጡልን ያሰባሰብናቸው ደግሞ በገንዘብ ወደ 135 ሚሊዮን ነው በድጋፍ የተሰበሰበው። ከተለያዩ የሀገራችን ክልሎች እና ከፕራይቬት ሴክተሩ የተደረገ ገንዘብ ወደ 135 ሚሊዮን አካባቢ ይሆናል። ከዛ በተጨማሪ 121 ሚሊዮን የአዲስ አበባ 100 ሚሊዮን ጨምሮ ማለት ነው። የአዲስ አበባ 100 ሚሊዮን ድጋፍ ጨምሮ በምግብ እና በቁሳቁስ እርዳታ አግኝተናል። በጠቅላላ ይሄ ሲደምር ወደ 786 ሚሊዮን ነው። እንግዲህ ለድርቅ ተብሎ ኮሚቴ ተደረገው እነዚህ ድርቁ እንግዲህ አላለቀም። አሁን ገና ሁለት ቢያንስ አንድ ወር ተኩል ሁለት ወር ይቀራል። ስለዚህ ይሄ ገንዘብ ኮሚቴ የተደረገው በስራ ላይ የዋለ ለውሃ ለምግብ ለምናምን እንትን ያለ ነው። ለምሳሌ አሁን 400 ሚሊዮን የውሃ እንዲሆን ነው። ሁሉም ወጥቷል ማለት አይደለም። ይህ ኮሚቴ ተደርጎ ተቀምጧል። በየወሩ ኮሚቴ የተደረገ ይለቀቃል ማለት ነው። ስለዚህ 786 ሚሊዮን ኮሚቴ ተደርጓል ለድርቁ። ስለዚህ በጠቅላላ በክልል ደረጃ አሁን ከክልሉ በጀት ይሁን እርዳታ ያገኘናቸው የገንዘብና የቁሳቁስ ድጋፍ አንድ ላይ ተደምሮ 786 ቅድም ነግሬያለሁ። አሁን ደግሞ 500 ሚሊዮን ኮሚትመንት ለድርቁ ተብሎ አልፎ የተደረገው ስትደምረው እንግዲህ 1.3 ቢሊዮን አካባቢ ይጠጋል ማለት ነው። በተጨማሪ ፌደራል ድጋፍ የሚካሄዱ ፕሮጀክቶች አሉ እንደ ፒኤስኤምፒ የሚባለው። ይሄም በድርቅ ኖርማሊ በድርቅ ጊዜ የሚጎዱ በጣም ችግረኛ ቤተሰቦች ናቸው። እነዚህን ያካተተ ኦልሬዲ የሚካሄድ ፕሮግራም አለ። በዛ ፕሮግራም ደግሞ ወደ 753 ሚሊዮን ተጨማሪ በገንዘብ ድጋፍ አለ። መከፋፈል ጀምሯል። 253 ሚሊዮኑን አግኝተን ኦልሬዲ አከፋፍለናል። 500 ሚሊዮን ደግሞ ሰሞኑን ይከፋፈላል። ስለዚህ በተጨማሪ በገንዘብ ፉድ አንኮንዲሽናል ካሽ ትራንስፈር በሚባለው ስርዓት ደግሞ 753 ሚሊዮን ብር ድጋፍ ተደረገ ይገኛል። ስትደምረው ሁለቱን እንግዲህ ከሁለት ቢሊዮን በላይ ነው አጠቃላይ አሎኬት የተደረገው። አሎኬት የተደረገው በሁሉም መሬት አልተሳም ማለት አይደለም፣ ግን እንደ አስፈላጊነቱ የውሃውም የምናምን እየቀጠለ ይሄዳል።
የሶማሌ ክልል እነኚህን ስራዎች በመስራቱ ምን ውጤት እንዳገኘም አቶ ሙስጠፋ ያስረዳሉ።
የድርቁ ምላሽ አንጻር ሶስት ዓላማ ነው የነበረው። አንደኛ የሰው ህይወትን መታደግ ነው፣ ሰው በረሃብ እንዳይሞት ነው። ሁለተኛው በምግብ እጥረት ህጻናት እንዳይጎዱ ማልኑትሪሽን እንዳይመጣ ማድረግ ነው፣ እንዳይጨምርና በዛ ምክንያት ችግሩ እንዳይፋፋ ነው። ሶስተኛው አላማችን ደግሞ እንስሳቶች እንዳይሞቱ ነው። አሁን ሁለቱ ላይ ሙሉ በሙሉ በሚባል ደረጃ የነበረንን አላማ አሳክተናል። ጠፋ የሰው ህይወት የለም። በድርቁ ምክንያት ህጻናት ኒትሪሽን ሁኔታ ከፍ ያለ ቢሆንም ነገር ግን ከቁጥር ውጭ የሆነው በአሁኑ ሰዓት በድርቅ ሲዝን ከተለመደው ሁኔታ ጨመር ያለ መጠነኛ የሆነ የህጻናት ማልኒትሪሽን ሁኔታ ቢኖርም ወደ ሞት እና ወደ ሌላ ጉዳይ አላመራም ማለት ይቻላል። አንደር ኮንትሮል ነው። የበሽታዎች ሁኔታን ቁጥጥር ማድረግ አንዱ አላማችን ነበር። በድርቁ ምክንያት ሰው ስለሚጎዳና ስለሚሆን በተለይ ህጻናት በተወሰኑ ከተማዎች ተነስተው የነበሩ አንዳንድ የበሽታ ሁኔታዎችን የሚይዝን ባለኩፍኝ አይነት በቁጥጥር ስር ወዲያው እንዲሁም ተደርጓል። በነበረው ሪስፖንስ በ11 ዞን የተጠናከረ የጤና ምላሽ ስለተሰጠ ማለት ነው በቁጥጥር ስር ሆኗል። እንስሳት ላይ ከፍ ያለ ቁጥር ሞቷል። ቁጥሩን ገና እያየ ነው። በመጀመሪያ ሁለት ወራት አካባቢ 200,000 የሚሆን እንስሳት እንደሞቱ የሚገምተው ከዛ በኋላ እየጨመረ ይመስላል። ነገር ግን በአብዛኛው አሁን የምላሽ ሁኔታው ላይ የተሻሻለ ይሄዳል የሚል ሀሳብ ነው ያለ።
ሰሞኑን በማህበራዊ ሚዲያዎች የክልሉ የቀድሞ አመራር የነበሩ አንዳንድ ግለሰቦች የሶማሌ ክልል ድርቁን ለመከላከል በቂ ስራ አልሰራም ሲሉ ትችት ሲያቀርቡ ነበር። የክልሉ የቀድሞ ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱላሂ መሐመድ
ጥሙ በታች ነው፣ አጥኑ ሲገመገም ከአቅሟቸው በታች ነው እየተንቀሳቀሱ ያሉት። ምክንያቱም መንግስት በስልጣን ላይ ያለ ግለሰብ ወይ በወንበር ላይ የተቀመጠ ግለሰብ እሱ ነው ዋና አንደኛ ተቆርቋሪ ነው ማድረግ የሚገባውና ማራመድ የሚገባውና ስለዚህ እነሱ በራሳቸው ባላቸው አቅምና በተሰጥ ባላቸው ሪሶርስ አማልቶ ተጠቅሞ መሬት ያወሩ ጎሮ ምስኪነካ ድረስ እየሰሩ አይደለምና በዛ መሰረት ተጠቃሞ ይሉት እያልን ያለ ነው።
አቶ ሙስጠፋ ማህመድ ግን የቀረበውን ክስ አይቀበሉም። ክሱ መሰረተ ቢስ መሆኑን ስራችን ይመሰክራል ነው የሚሉት አቶ ሙስጠፋ። ወቀሳ አቅራቢዎችም የራሳቸው አጀንዳ የሌላቸው ናቸው ሲሉ ርዕሰ መስተዳድሩ መልሰው ይከሷቸዋል።
ክልሉ የቀድሞ አመራር የሚባለው የተሳሳተ ይመስለኝ። አንደኛ ወቀሳ እያቀረቡ ያሉት ቡድኖች በዋናነት የኦብነግ አንዱ ፋክሽንና በቅርብ ጊዜ ደግሞ የተመሰረቱ ዲያስፖራ አካባቢ ያሉ የአፍቃሪ ህወሀት ደጋፊ የሚመዙበት እንቅስቃሴዎች ናቸው በዋናነት። ስለዚህ ክልሉ ቀድሞ አመራሮች የተባሉት እነዛ ሲያነሱ የነበሩትን ጥያቄዎች ነው የተደመሩት እንጂ በራሳቸው የዚህ እንቅስቃሴ መሪዎች አይደሉም። የክልሉ ቀድሞ አመራር የተባሉት ደግሞ በእርግጥ ከለውጡ በኋላ ተንጠባጥሮ የወጡ ናቸው፣ ከምርጫው በፊትም የወጡ ናቸው። በጣም በቁጥር በጣም ትንሽ የሆኑ ግለሰቦች ናቸው። መጀመሪያ ይሄ መታወቅ አለበት። ሁለተኛ መልስ አልተሰጠም ለማለት ይቻላል። አንድ ጊዜ ድርቅ ሲኖር ወቀሳ መንግስት ነው ስለተፈጠረ ኢቨን ድርቁ እንደተፈጠረ ለምን ተፈጠረ ምንም ስራ ተሰራ ነው የሚሉ ወቀሳም ይነሳል። የተቃዋሚ ፖለቲካ ባህላችን ይሄ ነው፣ ምን ማድረግ ይቻላል። ነገር ግን መልስ አልተሰጠም በሚለው ዙሪያ ላይ እንግዲህ ቅድም የሰጠው ዳታ መልስ የሚሰጥ መስለኛል። መልስ ባይሰጥ ኖሮ በአሁኑ ሰዓት ከፍተኛ ደረጃ በሽታዎች ይስፋፋሉ፣ ሰው ይሞታል፣ ህጻናት የተጎሳቆሉ በየሆስፒታሉ ይተኛሉ። ይሄ ነበረ የድርቅ ውጤት የሚታወቀው። ይሄ የለም። ይህ ስለሌለ ይህንን መርት እየሰጠ ያለው መንግስት መሆኑ ቅድም በሰጠው ዳታ መሰረት ማየት ይቻላል።
የክልሉ የቀድሞ አመራር የነበሩት አቶ አብዱላሂ ለአሜሪካ ድምጽ ካቀረቡት ወቀሳ ሌላኛው የመልካም አስተዳደርና ሙስናን የሚመለከት ነበር።
ክልሉ ውስጥ ያሉት ብልሹ አሰራሮች ያለ ሙስና፣ ሁሉም አመራር በሙስና የተጠበቀ ስለሆነ ያን ነገር እንዳይደረግ እያለ ነው ያለ ነው።
ርዕሰ መስተዳድሩ አቶ ሙስጠፋ ችግሮቹ የሉም ባይባሉም ቀድሞ ከነበረው ጋር ለንጽጽር በማይቀርብበት ሁኔታ ተሻሽሏል ነው ያሉት። ተቋማት ግንባታ ላይ ትኩረት እንደሰጡ ጭምር ይናገራሉ።
በአጠቃላይ እንግዲህ በክልሉ ነባራዊ ሁኔታ ነው መታየት አለበት። በክልሉ አካባቢ የመልካም አስተዳደር ችግር የለም ማለት አይቻልም። የሙስና ችግር ማለት የለም ማለት አይቻልም። በሀገር አቀፍ ደረጃም በብልጽግና ፓርቲ ተገምግሞ ያለ ሁኔታ ነው። ህዝቡን እያማረረ ያለ የመልካም አስተዳደርና የሙስና ችግሮች በየቦታው እንዳሉ ይታወቃሉ። እነዚህን በመታገል ደረጃ ምን እያደረግን ነው ዋናው። እነዚህን በመታገል ደረጃ ከአመት ወደ አመት ከፍተኛ መሻሻሎች እየታዩ ነው። በለውጡ መጀመሪያ አመት ላይ የነበረው ሁኔታ በአሁኑ ሰዓት አለ ብዬ አላምንም። የኢንስቲትዩሽን ማጠናከር ስራዎች እየተሰሩ ነው። የተቋማት ግንባታ በጥሩ ሁኔታ እየሄዱ ነው። የአመራሩን የማጥራት ስራዎች እየተሰሩ ነው። የህዝቡን ቅሬታዎች መስማትና መልስ የመስጠት ጉዳዮች በሰፊው እየተሰሩ ነው። ክልላችን ከየት መጣ የሚለውን ነገር ለሚያውቅ ሰው እነዚህ ችግሮች መኖራቸው አይገርምም። አሉ፣ እዚህም የሚታዩ ሁኔታዎች አሉ። ከመሬት ጋር በተያያዘ ከቢሮ የአገልግሎት አሰጣጥ ጋር በተያያዘ እንደዚህ ነገሮች ይነሳሉ። ነገር ግን በተቋም ግንባታ ስራችን ደስተኞች ነን። እስካሁን የሄድንበት ሁኔታ በጣም ቆንጆ ነው። ይሄ ክልል የሚታወቀው አንደኛ በሰላም እጦት፣ ሰፋ ያሉ ሰብአዊ ጥሰቶች፣ ሶስተኛ ሙስና ሳይሆን አይን ያወጣ ዝርፊያ ፕሮጀክቶች። ትላንት ለምሳሌ ሀርሽን ከተማ ሄጄ ፕሮጀክት አስመርቄ ነበረ። በሄድኩበት መንገድ ላይ የዛሬ 4 ዓመት 196 ሚሊዮን ነው የተበላው በዛ ፕሮጀክት። መንገዱም የለም፣ ገንዘቡም የለም። ምናልባት ወደ 20 ሚሊዮን የሚሆን መሬት ላይ ሊገባ ነው። ጂያ ከተማ ይሰራል የተባለ ስቴዲየም ያለ ኢንተርናሽናል ስቴዲየም እንዳለ ይህንን ፕሮጀክቱ። ስለዚህ ሲፈጠር ከነበረው አንጻር ካየ ከፍተኛ አይደለም፣ እጅግ ከፍተኛ የሆነ መሻሻል አለ። ነገር ግን ሙሉ በሙሉ ደግሞ ሁሉንም የመንግስት ሪሶርስ በተገቢ መሰረት ለህዝብ ለማድረግ በየቦታ ክፍተቶች የሉ ማለት አይደለም።
በአፍሪካ ቀንድ ቆላማ አካባቢዎች የተከሰተውና ከ40 ዓመታት ወዲህ የከፋ ነው የተባለለት ድርቅ በአጠቃላይ 1.5 ሚሊዮን እንስሳትን ህይወት ሲቀጥፍ በሶማሌ ክልልም ከ250 ሺህ እስከ 300 ሺህ የሚገመቱ እንስሳት እንደሞቱ መረጃዎች ያመለክታሉ። የድርቁ ሁኔታ እስከ መጪው ሚያዝያ ይቀጥላል ተብሎ እንደሚገመት የአየር ትንበያ መረጃዎች ያመለክታሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል ተከታተላችሁት የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በግጭትና ጥቃት ምክንያት በቤኒሻንጉል ጉሙዝ ክልል በተደጋጋሚ የተፈጠረው አለመረጋጋት 62 በመቶ የሚሆነውን የክልሉን ነዋሪ ለተረጅነት እንደሚያጋልጠው እንደሚችል ክልሉ አስታውቋል። ናኮር መልካ ተጨማሪውን ዘገባ ልኳል።
በጥናት ላይ ተመሰረተን የመጪው ጊዜ ትንበያ ጠቅሰው የተናገሩት የክልሉ አደጋ ስጋት ስራ አመራር ኮሚሽነር ታረቀኝ ታሂሳ አሁን በጸጥታ ችግር ከቀያቸው ከተፈናቀሉትና በተፈጥሮ ሳቢያ ድጋፍ እየተደረገላቸው ከሚገኙ ከ422,000 ሰዎች ውጭ ከግንቦት ወር ጀምሮ ከ650,000 እስከ 700,000 ለሚሆኑ የክልሉ ነዋሪዎች ድጋፍ ሊያስፈልጋቸው እንደሚችል ጠቁመዋል።
62% ስንል አሁን በክልሉ በሰው ሰራሽ እና በተፈጥሮ ችግሮች እንደነበሩ በተደጋጋሚ ሲገልጽ ነው የነበረው እና አሁን እንግዲህ የክልሉ ህዝብ ከ1.2 ሚሊዮን በላይ ነው። ከዛ ውስጥ አሁን 384,000 ተፈናቃይ ነው እንደሚታወቀው። 56,000 ደግሞ በተፈጥሮ በጎርፍ በበረዶ እና በተለያዩ ምክንያት ተረጂ ነው። በአጠቃላይ ወደ 422,000 ዜጎች አሁን ከመንግስት ድጋፍ እያገኙ ነው በየወሩ። ከዛ ውጪ ደግሞ ወደ ጫካ ሸሽቶ ያልተመለሱ ዜጎችም ሲመጡ እዚህ ላይ ይጨመራሉ። በአጠቃላይ ከ650,000 እስከ 700,000 የሚደርሱ ዜጎች ድጋፍ ይፈልጋሉ። እነዚህን ትንቢያ ዛሬ ላይ አይደለም ድጋፍ የምናደርግላቸው፣ በማስጠንቀቂያ የሚባል አለ። በማስጠንቀቂያ ይዘናቸው ከግንቦት በኋላ የምግብ እጥረት ያጋጥማል ብለን ያዝናቸው አሉ።
ከዚህ ቀደም በሰራናቸው ዘገባዎች ከነዋሪዎች መካከል በታጣቂዎች ጥቃት ምክንያት አዝመራቸውን ጥለው እንደሸሹ ከነገሩን ሰዎች መካከል አነጋግረን ነበር።
ተናጠቃላይ ወጀት ሹሮ በርበሬ ለምናፍቀን አካም ዘረፉ። ከዚህ ላይ ሰው እንዳያልቅ ለቀለኛ ሰባዊ እርዳታ ተቸገረ በፍጥነት እንዲደርስልን።
ኮሚሽነሩ በዚህ ሁኔታ የምግብ እጥረት ሊከሰትባቸው የሚችሉ የክልሉ አካባቢዎችን በተመለከተም ሲያብራሩ
ማውቆሞን ጨምሮ ማለት ነው። ማውቆሞም በቅርቡ ችግር አጋጥመዋል። እህሎቻቸው ተቃጥለዋል። ቤታቸው ወድመዋል። ንብረት በሙሉ ወድሞ የሰው ህይወትም ጠፍተዋልና እነሱንም ጭምር ካማሽን በአጠቃላይ በተለያዩ ነገሮች አሰስመንቶች እየተሰሩ ናቸው። ቅድመ ማስጠንቀቂያ ስርዓታችን እሱ ላይ ጥሩ ስራ እየሰራ ነው ያለውና የክልሉ ህዝቦች የምግብ ድጋፍ ይፈልጋሉ የሚል ድምዳሜ ላይ የተደረሰበት ሁኔታ ነው ያለው። በቅድመ ምርት ግምገማው እንደዚሁም ድህረ ምርት ግምገማው መባል አለ። በዛ ጊዜም ይህንን ስጋታችንን ወይ ሊቀርፍ ይችላል ወይ ተጨማሪ ሊያደርግ የሚችል ስራዎች ይሰራሉ። ከአሶሳ ዞን ውጪ አሶሳ ዞን አካባቢ ላይ ከብልድግሉና ከሽርቆሌ ውጪ ሌሎች አካባቢዎች ላይ የምርት ችግር የለም።
የምግብ እጥረቱ ሊከሰት የሚችልበትን ምክንያት ያብራሩት በክልሉ ውስጥ ከሶስት ዓመት በላይ የቆየው የጸጥታ ችግርን ተከትሎ የተከሰቱትን ተያያዥ ችግሮችንም ጨምረው አብራርተዋል። ኮሚሽነሩ
በጸጥታ ምክንያት ሰዎች አካባቢያቸውን ለቆ ሲሄዱ ያመረቷቸው ምርቶችን ያው እነዚህ ጸረ ሰላም ኃይሎች ያበላሹበት ወይም አዝመራ ላይ ችግሮች ስላጋጠሙ የምግብ እህል እጥረት እንደሚያጋጥም ነው ትንቢያው የቅድመ ምርት ግምገማ የሚባለው የሚገልጸው። እሱን ለማለት ነው። ሌሎቹ ደግሞ ካመረቱም በኋላ የተቃጠሉ አሉ።
የምግብ እጥረቱ ከመከሰቱ በፊት በመንግስት እየተከናወኑ ነው ያሏቸውን ተግባራት ኮሚሽነሩ ገልጸዋል።
ችግሩን ካገኘን በኋላ ዝም ብለን የምንተው ሳይሆን ይህንን በምን ማሟላት ይቻላል የሚል የመስኖ ስራ ላይ ሌሎች ስራዎች ላይ ይሰሩና ይህንን ወደ ሌላ አካል ወደ ኤክስተርናል እርዳታ ሳንጠይቅ በክልሉ ለመቅረፍ በክልል እየተሰራ ነው ያለው።
እነዚህ የመስኖ ስራዎች በተሳካ ሁኔታ ከተሰሩና የሚስተዋለው አንጻራዊ ሰላም ቀጣይነት ከኖረው ስጋቱ ሊቀንስ ይችላል ሲሉ ተናግረዋል ኮሚሽነሩ። ችግሩ የሚከሰትበት ሁኔታም የሚፈጠር ከሆነ በክልሉ አቅም ለመፍታት እየሰሩ መሆኑን በመግለጽ ከክልሉ አቅም በላይ የሚሆንበት ሁኔታም የሚፈጠር ከሆነም ግብረሰናይ ድርጅቶች፣ መንግስታዊና መንግስታዊ ያልሆኑ ድርጅቶች ተባብረው የሰብአዊ ድጋፍ እንዲያደርጉ ይሰራል ብለዋል አቶ ታረቀኝ። ለአሜሪካ ድምጽ ናኮር መልካ ካምቦ።
ህወሓት እስካሁን ተቆጣጥሯቸዋል ከሚባሉት አንዱ የሆነው የአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን የተለያዩ ወረዳና ቀበሌዎች የተፈናቀሉ ከ35000 በላይ ሰዎች በመጠለያ ጣቢያዎች እንደሚገኙ ተገለጸ። ተፈናቃዮቹ ከፍተኛ የምግብና የመጠለያ አቅርቦት ችግር እንዳለባቸው ለአሜሪካ ድምጽ ያስታወቁ ሲሆን የተፈናቃዩ ቁጥር ከጊዜ ወደ ጊዜ በአሳሳቢ ሁኔታ እየጨመረ መምጣቱን የሚናገረው የብሔረሰብ አስተዳደር ዞኑ የፌዴራል መንግስቱና ዓለም አቀፉ ማህበረሰብ ድጋፍ እንዲያደርግላቸው ጠይቀዋል። መስፍን አራጌ ዝርዝር አለው።
በዋግምራ ብሔረሰብ አስተዳደር ዞን አበርገሌ ወረዳ ውስጥ በመንግስት ሰራተኝነት ሲያገለግሉ የነበሩት አስተያየት ሰጪ እንደገለጹት በአካባቢው የተከሰቀሰውን ወታደራዊ ጥቃትና የህወሓት ኃይሎች ወደ ወረዳው ዘልቀው መግባታቸውን ተከትሎ ተፈናቅለው ወደ ሰቆጣ ለመምጣት ተገደዋል።
ከአበርገሌ ከወጣን አሁን አንድ አመት ከሶስት ወር እየሆነን ነው። ከዛ ጀምሮ ማህበረሰቡ እኔን ጨምሮ ህጻናት፣ ነፍሰ ጡሮች፣ አዛውንቶች በሙሉ በበረሃ ነው የከረሙት ክረምት ሙሉን። ሲቀጥል ደግሞ አሁንም አንጻራዊ ሰላም ወዳለው ወደ ሰቆጣ ከተማ ወደ ብሔረሰብ አስተዳደሩ መጥተናል።
አስተያየት ሰጪው የእሳቸውንና የቤተሰቦቻቸውን ህይወት ማትረፍ ቢችሉም ለህይወት አስፈላጊ የሆኑ መሰረታዊ ነገሮችን ማግኘት ባለመቻላቸው ለከፋ እንግልትና ስቃይ መዳረጋቸውን ገልጸዋል።
በጣም በስቃይ ነው ያለነው። መጠለያ የለንም። ህጻናቶች በጣም ተጎድተዋል። ነብሰ ጡሮች በጣም ተጎድተዋል። በበረሃ የሚወልዱ እናቶች አሉ። ከመራብ በላይ ደግሞ የመጠለያው አንዱ ሰቆቃ ነው ያለው። 17 ቀበሌ ነው ያለን አብርገሌ ያለው ማህበረሰብ በሙሉ ተፈናቅሏል። ተፈናቅሎ እዚህ በጣም ችግር ውስጥ ነው ያለው።
በግብርና ስራ የሚተዳደሩትና ስማቸውን ከመግለጽ የተቆጠቡት ሌላው አስተያየት ሰጪ በእግር ለመጓዝ ያልቻለ አንድ ልጃቸውን አበርገሌ ውስጥ ትተው ከስምንት ቤተሰባቸው ጋር ወደ ሰቆጣ ተፈናቅለው ከመጡ 3 ወራት አልፏቸዋል። የህዋት ኃይሎች አበርገሌን በተቆጣጠሩበት ወቅት በስፍራው እንደነበሩ ያስታወሱት አስተያየት ሰጪው ኃይሎቹ የቆዩ በመጡ ቁጥር አሳዩት ባሉት ኢሰብአዊ ድርጊት ተማረው በሌሊት ከአካባቢው በመውጣት ከ60 ኪሎ ሜትር በላይ አድካሚ የእግር ጉዞ በማድረግ በሁለት ቀናቸው ሰቆጣ መግባታቸውን ጠቅሰዋል።
ህወሓት በዚህም ብሎ አካባቢውን ይዞት ነው ያለ። እዛ አካባቢ ቤተሰባችን እያፈናቀለ ቤት ለቤት እየዘረፉ ጤና ጣቢያ ስንሄድ ብር አምጣ እየተባለ እየተወረረ የጤና ጣቢያ መድኃኒት እየተሸጠ ስልክን እንደውል ስንሄድ 1500 2000 3000 ብር እየቀጡ ያው ሲቸግረን የምንበላውም የምንቀይረውም ስናጣ መውጫ መግቢያውን ስናጣ ወደ ሰቆጣ ተቸጋግረን ቤተሰብን ይዘን እንገባ ነው የመኮር ነው።
አበርገሌ የቀሩት ቤተሰቦቻቸው ደህንነት የሚያሳስባቸው አስተያየት ሰጪው በህወሓት ቁጥጥር ስር ካሉት አካባቢዎች ወደ ሰቆጣ ለመምጣት ሞክረው የሞቱ መኖራቸውንም ጠቁመዋል።
መንገድ ላይ ይዘው ያው ተመለስ አልመለስም በሚል አንጻር በመሳሪያ 2 ልጆች ገደሉ። እኛ ወደ አስዋደር ነን ወደ መንግስት ያለው ቦታ ምንነነ ሲሉ እና አባታችን መንግስት አለ እናንተ መንግስት የሚባል ስለሌለ መንግስታችሁን እኛንን ምናምን ሲሉ አጋጣም ልጆች ደግሞ ወደ ሩጫ ሲመክሩ በጥይት 2 ሰዎች ገደሉ።
ካሳለፉት ጊዜያት በአንጻራዊነት ደህንነት ቢሰማቸውም አሁንም ግን ችግር ውስጥ መሆናቸውን ተናግረዋል።
አንደኛ እርፍት አለ ከተሰጠነው ቦታ ተኝተን እናድራለን። ሁለተኛ ከዛ የምንበላው አተን የነበር ነው። በዛም ህብረተሰቡ ከራሱ ከሚበላውም እያወጣጣ የለበሰውን ልብስም እያወጣ እየሰጠ ትንሽ ልጆቹ ልብስን ቀየሩ።
የብሔረሰብ ዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ መልካሙ ደስታ አብዛኞቹ ወረዳዎች ከህወሓት ኃይሎች ነጻ ቢሆኑም አሁንም በኃይሎቹ ቁጥጥር ስር ያሉ ወረዳዎች መኖራቸውን ይናገራሉ።
በተለይ በኮረም ዛታ ወፍላ አበርገሌ ወረዳ ጣግብጂ እነዚህ ሙሉ በሙሉ በእነሱ ናቸው። ሰቆጣ ወረዳ በከፊል ቋላ ወረዳም እንዲሁም ወደ 6 ቀበሌዎች ማለት ነው።
የህወሓት ኃይሎች በዞኑ በሚገኙት የተለያዩ ወረዳዎች ዘልቀው መግባታቸውን ተከትሎም ከ35000 በላይ ሰው ለመፈናቀል መገደዱን ነው የሚጠቅሱት። አሁንም በየቀኑ እስከ 200 የሚደርሱ ሰዎች ተፈናቅለው ወደ ብሔረሰብ አስተዳደር ዞኑ ከተማ እንደሚገቡ የጠቆሙት አቶ መልካሙ በተለይ ከትናንት በፊት በአንድ ቀን ከ2000 የሚልቁ ሰዎች መግባታቸውን ገልጸዋል። ተፈናቃዮቹ ከአጎራባች ዞን አላማጣ ጭምር ረጅምና አድካሚ የእግር ጉዞ አድርገው እንደሚመጡ አረጋግጠዋል። ቤተሰብ ጋር ከተጠጉትና በራሳቸው ተከራይተው ከሚኖሩት ውጭ ተፈናቃዮቹን በሰቆጣና ጽጽቃ ከተሞች በሚገኙ 3 መጠለያ ጣቢያዎች ላይ ለማስፈር መሞከሩን ገልጸዋል። ለወጣቶች የስራ እድል መፍጠሪያነት ታስቦ በተዘጋጀ ሼድ ውስጥ ተጠልለው እንደሚኖሩ የሚናገሩት ተፈናቃዩ የመንግስት ሰራተኛ ግን በአንድ ክፍል ውስጥ ከመቶ በላይ ሆነው እንደሚኖሩ ይናገራሉ።
አሁን እኛ ያለንበት እችን ክፍል ምልህ ህጻናቶች፣ አዛውንቶች፣ ነብሰ ጡሮች እንዲተኙ ነው እንጂ እኛ ውጭ ነው የምንተኛው። ወንዱ ውጭ ነው የሚተኛው፣ በየሸጡ በየአሸባው ነው የሚተኛው። ምኝታ ችግር ነው። ሁለተኛ እነዚህ ነብሰ ጡሮች ህጻናት የሚተኙት አፈር ላይ ነው። ፍራሽ የለም፣ ብርድ ልብስ የለም፣ አንሶላ የለም።
መንግስት ለተፈናቃዮቹ የዕለት ደራሽ ምግብ ለማከፋፈል እየሞከረ መሆኑን የጠቆሙት አቶ መልካሙ ተከሰተ የተባለውን የመጠለያ ችግር አላስተባበሉም።
የመጠለያን ችግርም ለመቅረፍ አሁን በጅምር ገና አሁን ድንኳኖች መጓጓዝ ጀምረዋል። የአዲስ ሳይት መረጣም ተደርጓል። ወደ ሌላ ሳይት የውሃና ሌሎች ተያያዥነት መሰረተ ልማት ያለበት ትንሽ እያስቸገረ ስለሆነ፣
በአንጻሩ ለተፈናቃዮቹ እየደረሰ ያለው የዕለት ምግብ አነስተኛና በተቆራረጠ ሁኔታ የሚደርስ መሆኑን ተፈናቃዮቹ ይናገራሉ። ኃላፊው ከመንግስትና ከበጎ አድራጊ ተቋማት የተገኙ የማብሰያ ቁሳቁሶችን ጨምሮ ብርድ ልብስና ፍራሽ ለማከፋፈል ቢሞከርም ከ35000 ከሚልቀው ተፈናቃይ ውስጥ ለመድረስ የተቻለው ከ5000 አይበልጥም ብለዋል።
መንግስት እንደ መንግስት የመጀመሪያ ዙር አሁኑ ሁለተኛም ለእነዚህ አሁን የተፈናቀሉ የህብረተሰብ ክፍሎች የምግብ አቅርቦት ያቀረበበት ሁኔታ ነው ያለው። ያም ሆኖ ግን የጎደለ አሁንም አለ። በተለይ ተጨማሪ እናቶች ሰፕሊመንታሪ ፊዲንግ ያስፈልጋሉ። ተጨማሪ ምግብ አጥቢዎች ይኖራሉ፣ ነፍሰ ጡር አሉ፣ ከአምስት ዓመት በታች ህጻናት አሉ። እነዚህ ከመደበኛ ሪሊፍ በተጨማሪ ድጋፍ የሚያስፈልግ ናቸው ማለት ነው።
አካባቢው ዝናብ አጠርና የምግብ ዋስትና ችግር ያለበት መሆኑ ችግሩን የበለጠ እንዳወሳሰበው ጠቁመው በአበርገሌ ወረዳ ከሚገኙ 15 ቀበሌዎች ውጭ አስቸኳይ የምግብ ድጋፍ ለሚያስፈልጋቸውና ተፈናቃይ ላልሆኑ ከግማሽ ሚሊዮን በላይ የህብረተሰብ ክፍሎች የመጀመሪያ ድጋፍ መደረጉን ያስታውሳሉ።
ዘግይቶ የነበረው የሰቆጣ ከተማ ነው። የሰቆጣ ከተማ ነው አሁን ስርጭት ኦልሞስት ሁሉም ነገር ተጠናቆ በዛሬ ሁለት እንጀምራለን ብለን ያስባለ ስርጭት አሁን ሁለተኛውን ዙርም በአስቸኳይ እንዲገባና የሰው ህይወት እንደሚታደግ በሚል አሁን በቅርብ ጊዜ የመግባት እድል ይኖረዋል። ያም ሆኖ ግን እንደ ጥቅም በጣም ከፍተኛ ችግር ውስጥ ነው ያለው ማህበረሰብ።
ከተፈናቃዩ ብዛት፣ የመጠለያ እጥረትና የግብአት አቅርቦት እጥረት ጋር ተያይዞ ወረርሽኝ ሊከሰት ሊከሰት የሚችልባቸው አዝማሚያዎች እየተስተዋሉ መሆናቸውን የጠቆሙት አቶ መልካሙ የፌደራሉ መንግስትና ዓለም አቀፉ ማህበረሰብ የድጋፍ እጁን እንዲዘረጋ ጠይቀዋል። የህዋት ኃይሎች በተቆጣጠሯቸው የብሔረሰብ አስተዳደር ዞን ወረዳዎችና ቀበሌዎች ውስጥ መሰረታዊ አገልግሎት ለማዳረስ አለመቻሉን የሚናገሩት ደግሞ የዞኑ መንግስት ኮሙኒኬሽን ጉዳይ ጽህፈት ቤት ኃላፊ ጳውሎስ በላይ ናቸው።
ለህብረተሰቡ ምን ደረጃ ላይ እንዳለም ሊያቀ የሚችልበት ሁኔታ የለም። አንድ መደበኛ መሰረታዊ የሆኑ አገልግሎቶች መስጠት በሁለቱም ወረዳ አይቻልም። ጠላት እነዚያ አካባቢዎች ላይ ሰፍቶ የአካባቢውን ህብረተሰብ ኢኮኖሚካሊም ጥቅል የስነ ልቦና ጋርም ተያይዞ በርካታ በደሎችን እየፈጸመ ነው የሚገኘው።
የህወሓት ኃይሎች አሁንም በአማራና በአፋር ክልል የተቆጣጠሯቸው አካባቢዎች መኖራቸው እየተነገረ ሲሆን ይህን ተከትሎ በየዕለቱ ተፈናቅሎ ወደ አጎራባች አካባቢዎች ለመሰደድ የሚገደደው ሰው ቁጥር እየጨመረ መምጣቱ ከአካባቢዎቹ የሚደርሱን መረጃዎች ያመለክታሉ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
ዛሬ የሚጀመረው የአውሮፓ ህብረትና የአፍሪካ ህብረት ስብሰባ ለመካፈል የአፍሪካ መሪዎች ብራስልስ ገብተዋል። የኮሮና ቫይረስ ወረርሽኝ፣ የመዋለ ንዋይ ፍሰትና የደህንነት ጉዳዮች የስብሰባው ዋና ዋና የመነጋገር አጀንዳ መሆናቸውም ተገልጿል። ሄነሪ ሪጅዌል ከለንደን ያደረሰንን ዘገባ ጽዮን ግርማ ታቀርባለች።
70% የሚሆነው የአውሮፓ ማህበረሰብ ቢያንስ አንዱ የኮቪድ-19 መከላከያ ክትባት ወስዷል። በአፍሪካ ግን ቁጥሩ ወደ 16% ይወርዳል። ይሄ የክትባት ስርጭት አለመመጣጠን ታዲያ በብራስልስ የሚካሄደው ጉባኤ አንዱ አጀንዳ ነው።
Donating vaccines is one thing, but ensuring
ክትባቱን በእርዳታ መስጠት አንድ ጉዳይ ቢሆንም ሰዎች ክትባቱን እንዲወስዱ ማድረግ ደግሞ ሌላ ጉዳይ ነው። ክትባቱን በፍትሃዊነት ላይ የማዳረስ ጉዳይ እርዳታ ከመስጠትም ያለፈ ነው።
ከክትባቱ ጉዳይ በተጨማሪ የአውሮፓ ህብረት በብራስልሱ ስብሰባ አዲስ የአፍሪካና የአውሮፓ መዋለ ንዋይ ጥልቅ ቅዱን ያስተዋውቃል። በአውሮፓ ወደ አረንጓዴ ኢኮኖሚ ለመሸጋገር ጥረት እየተደረገ ነው። የአቅርቦት ሰንሰለቱን ለማስፋትም እየተጣረ ነው። በአፍሪካ ደግሞ እንደ ልብ የማይገኙ የመሬት ውስጥ ማዕድናትን የመሳሰሉ አውሮፓ ለባትሪ ቴክኖሎጂዎች የሚያስፈልገው የጥሬ ማዕድን ሀብት ባለቤት ናት። በታህሳስ ወር ላይ ቡድኑ ለስራ ፈጠራ ለአረንጓዴ ቴክኖሎጂና ዲጂታል መሰረተ ልማት ግንባታ የሚውል $300 ቢሊዮን ዓለም አቀፍ ህዝብ ዘላቂ ትስስር ፈንድን መድቧል። ከዚህ በተጨማሪ ፍልሰትን መቆጣጠር የአውሮፓ ዋና አጀንዳ መሆኑን የአፍሪካ ቀንድ ዓለም አቀፍ ስልታዊ ጥናት ተቋም ኃላፊ የሆኑት ሐሰን ካኔጅ ይገልጻሉ።
It is important that European leaders and the EU especially
ከአፍሪካ ሀገሮችና መሪዎች ጋር አብሮ መስራት የሚያስችል መዋቅር መዘርጋት ለአውሮፓ ህብረትና ለአውሮፓ ሀገራት አመራሮች በጣም አስፈላጊ ነው። ይሄ ስደተኛ ከመነጨባቸው ከመተላለፊያና መዳረሻ ሀገራትን ከመሳሰሉት ጋር አብሮ በመስራት ሁኔታውን መቆጣጠርና ማስቆም ያስችላል።
በጉባኤው ላይ የሚነሳው ሌላው ሐሳብ የአፍሪካ የጸጥታ ጉዳይ ነው። በሰሜን ኢትዮጵያ የተካሄደው ጦርነት በሺዎች የሚቆጠሩ ሰዎችን ህይወት አጥፍቷል። በማሊ፣ ሞዛምቢክ፣ መካከለኛው አፍሪካ ሪፐብሊክ፣ ናይጄሪያና ሶማሊያ ደግሞ የተለያዩ አመጾች ይካሄዳሉ። በማሊ፣ ጊኒ፣ ሱዳንና ቡርኪና ፋሶ የተካሄደውን ወታደራዊ መፈንቅለ መንግስት ተከትሎም የአፍሪካ ህብረት አገራቱን ከአባልነት አግዷል።
The resurgence of coup d'etats in our region is a matter of grave concern.
በቀጠናችን መፈንቅለ መንግስቶች መበራከታቸው እጅግ አሳሳቢ ጉዳይ ነው። ይሄ በዲሞክራሲ መንገድ ለመሄድ የመረጥነው የህይወት መስመርን የሚፈታተን ነው።
ወደ ብራስልስ ያቀኑት በርካታ መሪዎች በዲሞክራሲ መንገድ የተመረጡ አይደሉም። ተቾችም አውሮፓ እንደ ግብጹ መሪ አብዱል ፈታህ አልሲሲ ያሉ አምባገነን መሪዎችን ቀይ ምንጣፍ አንጥፋ መቀበሏ ተገቢ አይደለም እያሉ ነው።
The rights and lives of the Egyptian people must come before
ከጨቋኝ መንግስት ጋር ያለውን ግንኙነት ከማጥበቅ በፊት የግብጻውያን መብትና ህይወት ቅድሚያ ሊሰጥ ይገባል። ይሄ ፕሬዝዳንት አልሲሲ ለፈጸሟቸው የመብት ጥሰቶች ተጠያቂ ሊሆኑበት የሚችሉበት አጋጣሚ ነው።
ይህ በእንዲህ እንዳለ አውሮፓ ከአፍሪካ ጋር ያላትን የኢኮኖሚና ፖለቲካዊ ግንኙነት ለማጥበቅ ጥረት እያደረገች ያለችው ቻይና በአህጉሪቱ ላይ የምታፈሰው መዋለ ንዋይ ያደገ ባለበት ወቅት ነው። ተንታኞች እንደሚሉት ለዚህ ደግሞ ቻይና ምንም አይነት ቅድመ ሁኔታዎችን አታስቀምጥም።
እየተከታተላችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። ለሁለተኛው አጋማሽ ወዲያዝ ነው የመጀመሪያው ቅንብር እንወሰዳችሁ። ማክሰኞ ዕለት በህዝብ ተወካዮች ምክር ቤት ያስቸኳይ ጊዜ አዋጁ እንዲነሳ መወሰኑ ይታወሳል። ይህን በተመለከተ የተለያዩ የፖለቲካ ፓርቲ አባላት የምጣኔ ሀብት ባለሙያዎችን አነጋግረናል። ምትኩ ፈቃዱ ነው የሚያቀርብልን።
የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ሊቀመንበር አቶ የሺዋስ ሰፋ የአስቸኳይ ጊዜ አዋጁ መነሳቱ ሙሉ ሀገሪቱ ላይ ቢሆንም አሁንም ችግር ያለባቸው ቦታዎች ስላሉ የዜጎች ደህንነት ሊታሰብበት ይገባል ይላሉ።
በተወሰኑ ክልሎች በተለይ በትግራይ ክልል፣ በአፋር፣ በአማራ ክልል፣ በኦሮሚያ እንደዚህ ችግሮች አሉና እንደዚህ ባሉበት አስቸኳይ ጊዜ አዋጁ ማንሳቱ ሌላ ትርጉም አይሰጥም ወይ? ልክ ሰላም እንደሆነ አያስመስልም ወይ የሚል ነው በአንድ በኩል። በሌላ በኩል ደግሞ በጠቅላላ በሀገር ደረጃ አዋጁ ማረጉ በኢኮኖሚውም በሌላውም ነገር ተጽዕኖ አለው የሚል መሰለኝ በመንግስት በኩል የቀረበው እና እኛ ከሁሉም በላይ የዜጎች በመደበኛው ህግ የሚሆን በአስቸኳይ ጊዜ አዋጅ የሚሆን የዜጎች በሰላም ወጥቶ መግባት የመጀመሪያ መሆን አለበት። ስለዚህ የአስቸኳይ ጊዜ አዋጅ ሲነሳ ዜጎቻችን በሁሉም ቦታ በሁሉም የሀገራችን ክፍል ያለምንም ስጋት የሚኖሩበት ወጥተው የሚገቡበት ሰርተው የሚበሉበት ሁኔታ ማመቻቸት አለበት ነው እንደ ፓርቲ ያለን አቋም።
መጀመሪያውንም የአስቸኳይ ጊዜ አዋጁ አስፈላጊ አልነበረም፣ አሁንም መነሳቱ ትክክል ነው የሚሉት ደግሞ የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር የሆኑት አቶ ሙላቱ ገመቹ ናቸው።
ችግሮቻችንን ሊፈታ ስለማይችል የበለጠ ዜጎችን የሚጎዳ ሰብአዊ መብትን የሚናካ ነው፣ አስፈላጊ አይደለም ብለን ካሁን በፊት ተቃውመናል። እንግዲህ ጉልበት ያለው መንግስት እና ፓርቲ ኦልሬዲ አውጆታል፣ ኖረንበታል። አሁን ደግሞ ማንሳታቸው ጥሩ ነው፣ ተገቢ ነው፣ የሚደገፍ ነው ነው የምንለው።
የአብን ፖለቲካ ፓርቲ አባልና የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ በምክር ቤቱ ስብሰባ ላይ በሰጡት ሀሳብ የአስቸኳይ ጊዜ አዋጁ መነሳቱ ጊዜው አይደለም በማለት ተናግሯል።
መንግስት በመደበኛ ሁኔታ ህግ በማስከበር ኢትዮጵያ ውስጥ እየተፈጠሩ ያሉ ማንነት ተኮር ጥቃቶችን መከላከል የሚችልበት ቁመና ላይ ነው ወይ አሁን ያለው? ባለፈው ሳምንት የተከበረው አፈ ጉባኤ በመንግስት ሚዲያዎችም እንደተገለጸው በአንድ ቀን ብቻ ከ140-150 የሚሆኑ ንጹሐን ዜጎች በወለጋ ተጨፍጭፈው አድሯል። ስለዚህ ገና የዲፕሎማቲክ ማህበረሰቡን ለማስደሰትና እንደው የተወሰነ የገጽታ መሻሻል ለማምጣት ተብሎ መንግስት የዜጎችን ደህንነት፣ የሀብት የንብረት ደህንነት ዋስትና ባልሰጠበት ሁኔታ ለማንሳት መቸኮላችን ተገቢ ነው ወይ?
አቶ ሙላቱ ገመቹ በበኩላቸው ሌላ የአስቸኳይ ጊዜ አዋጅ ማወጅ በሀገሪቱ ላይ ሰላምን አያመጣም ብሎ ይገልጻሉ።
ምን ጊዜም ቢሆን አስቸኳይ ጊዜ አዋጅ ችግርን አይፈታም። ስለዚህ ቢሆንም አስቸኳይ ጊዜ አዋጅን ለዘለቄታው ለስድስት ወር ለአመት አውጅ አይደለም፣ ለተወሰኑ ለሶስት ወር ለአራት ወር ብታደርግ ነው። ነገር ግን በኢትዮጵያ ሁኔታ ጦርነት በአራቱም ማዕዘናት በሙሉ ተከፍቶ ባለበት፣ ህዝብ ወጥቶ መግባት በተቸገረበት፣ ህዝብም በተቻለ መጠን ነፃ አድርገ ኢኮኖሚ እንዲንቀሳቀስ ከአንድ ቦታ ወደ ሌላ ቦታ ተንቀሳቅሶ ንግድ ስራ ሁሉ እንዲሰራ ይህን ካላደረግኮ አገሪን አስረ ቁጭ አድርገሃል ማለት ነው። አስቸኳይ ጊዜ አዋጅ ልማትን አበረታታም።
አቶ የሺዋስ ሰፋ በበኩላቸው አሁንም የአስቸኳይ ጊዜ አዋጁ የሚያስፈልጋቸው ቦታዎች ቢታዩ ጥሩ ነው በማለት ይገልጻሉ።
አሁን ያለው ሁኔታ በሀገር አቀፍ ደረጃ ሁሉም የሀገሪቱ ክፍል አስቸኳይ ጊዜ አዋጅ ያስፈልገዋል ሲባል አይ፣ ምክንያቱም ጤነኛ የሆኑ ምንም ችግር የሌለባቸው አካባቢ ይችላል። ደግሞ በሁሉም ቦታ አያስፈልግም እንዳይባል ደግሞ የፓርላማ አባላት እንዳነሱ አሁንም ችግር ያለባቸው አካባቢዎች አሉ። ስለዚህ ምንም እንኳ በሀገር አቀፍ ደረጃ ቢነሳ እነዚህን ችግር ያለባቸውን አካባቢዎች አይዘር በደንብ ማረጋገጥ ያስፈልጋል። ምንም አይነት ችግር አይገጥሟቸውም ዜጎቻችን። ይህንን ስርዓት ማስያዝ እንችላለን። በሁሉም ክልል፣ በሁሉም ዞን፣ በሁሉም ወረዳ ወይም በሁሉም የአካባቢ አስተዳደር መባል አለበት። ያለዛ የነዛ ችግር ያለባቸው አካባቢዎች አስተዳደሮች ደግሞ ይህንን እንደገና ማየት አለባቸው ነው።
የአስቸኳይ ጊዜ አዋጁ በዚህ ጊዜ መነሳቱ በኢትዮጵያ ይካሄዳል ተብሎ ለሚጠበቀው ብሔራዊ ውይይት ተስፋ ሰጪ ነው የሚሉ አሉ። ተብሎ የተጠየቁት አቶ የሺዋስ አሰፋ ከዚህ ጋር የብሔራዊ ውይይቱን ባናገናኝ ጥሩ ነው ይላሉ።
ጥረት ነው። ብሔራዊ ምክክር ወይም ሀገራዊ ምክክር የተረጋጋ ሁኔታ ይጠይቃል። የህዝቡን በነፃነት በልበ ሙሉነት መነጋገር፣ አሁን ማውጣት ይሆነኛል የሚለውን ሀሳብ ማውጣትን ይጠይቃል። የተረጋጋ ሁኔታ ይጠይቃል። ግን ከዚህኛው ሁኔታ ጋር ማገናኘት ብዙም ይጠቅም አይመስለኝም። ከዚህ በፊት እንዳልነው ይሄ ሀገራዊ ምክክር ለዘመናት የቆዩ እንደዚህ የስድስት ወር የምናምን ጉዳዮችን ሳይሆን ለዘመናት የቆዩ ሲንከባለሉ የመጡ ችግሮችን መፍቻ ነው። ስለዚህ ጊዜያዊ እንትን ላይ ወስዶ መሰንቀር ጥሩ አይመስለኝም። ይሄኛው በጣም ፋንዳመንታል የሆኑ ለረጅም ዘመናት የቆዩ ጉዳዮችን የምንፈታበት ስለሆነ ለብቻው በልኩ ብናየው ይሻላል።
የአስቸኳይ ጊዜ አዋጅ በአንድ ሀገር ሲታወጅ ምጣኔ ሀብት በቅድሚያ ከሚጎዱት አንዱ ነው የሚሉት የምጣኔ ሀብት ባለሙያው ዶክተር መኮንን በርሲሳ ናቸው። አክለውም በኢትዮጵያ ታውጆ የነበረው የአስቸኳይ ጊዜ አዋጅ መነሳቱ ለምጣኔ ሀብቱ መነቃቃት ሊፈጥር ይችላል ሲሉ ይገልጻሉ።
የአስቸኳይ ጊዜ አዋጅ መነሳቱ የኢኮኖሚክ ቢዝነስ ሶሻል ኮንትራክቱን ሪስቶር ያደርጋል፣ ኮንፊደንስ ዲቨሎፕ ያደርጋል። እነዚህ ነገሮች ኩሙሌቲቭ ኢፌክቶቹ ወደ ለኢኮኖሚ ትልቅ ጥቅም ይኖራቸዋል ብለን ነው የምናምነው። በእርግጥ የአስቸኳይ አዋጅ ብቻ መነሳቱ ብቻውን ውጤታማ ይሆናል ብዬ አላምንም። ሲጀምር የአስቸኳይ ጊዜ አዋጅ የታወጀበት ምክንያት ምንድን ነው? ሰላም አጣት። ሰላም የታጣበት ምክንያት ምንድን ነው? ብዙ መንስኤዎች አሉ። ስለዚህ እንደ ሀገሪቷ ዘርፈ ብዙ የኢኮኖሚ አውንታዊ ውጤትን ለማግኘት ከተፈለገ ምንጩ ላይ ማስራት፣ ከምንጩ ላይ መፍትሄ እየሰጠ በብዛት እየታየ ያለው በኛ ሀገር እንደ ኑሮ ውድነት፣ እንደ ስራ አጥነት ብዙ ወደ ሶሻል ክራይሲስ ሊያመሩ የሚችሉ ደረጃ ላይ የደረሱ የኢኮኖሚ ችግሮች ስላሉ መንስኤው ወደዚህ ያመጡን ነገሮች ምንድን ናቸው? አስቸኳይ ጊዜ አዋጁ መነሳቱ ጥሩ ነው። ተመልሶ ይሄ ዘላቂ ሰላምን አምጥቶ ይሄ ዘላቂ ሰላም መሬት ሲይዝ ኢኮኖሚ እንቅስቃሴው በጥሩ ሁኔታ ይሄዳል የሚል እምነት አለ።
ለአሜሪካ ድምፅ ከአዲስ አበባ ምትኩ ፍቃዱ።
አድማጮች፣ አሁን ባህልና ማህበረሰብ መሰናዷችን የሚቀርብበት ሰዓት ነው። ከመሸጋገሪያ ሙዚቃ በኋላ እንመለሳለን። በዛሬው የባህልና ማህበረሰብ ዝግጅታችን በኦሮሚያ ብሔራዊ ክልላዊ መንግስት ምክር ቤት በ2013 ዓ.ም በአዋጅ የጸደቀውና በአሁኑ ሰዓት አገልግሎት እየሰጠ የሚገኘው የወረዳ ባህላዊ ፍርድ ቤትን እንመለከታለን። የአዲስ አበባ ዘጋቢያችን ፀሐይ ዳምጠው ዝርዝሩን ይዛለች።
ልጅ ንብረቷ ነው የጠፋው። ቴሌቪዥን ጠፍቶባታል። ሞባይል ጠፍቶባታል። ተች ሞባይል በብር ደረጃ 5000 ብር ከቤት ወስደውብኛል ብላ እናንተን ነው የጠረጠረችው። እናንተ ልናችሁ ማንሳት ብቻ መውሰድ ብቻ አይደለም፣ በጆሯችሁ ሰምታችሁ እንኳን እዚህ መሃላ ላይ ከመሃላችሁ የምታውቁት ነገር ካለ ከደበቃችሁ አላነሳውም በዚህ አልነካውም ብለህ የምታመልጥበት ጉዳይ የለም። ይሄ አጥንት ባዶውን ነው ያለው፣ ራቁቱን ነው ያለው። እንደዚህ ራሴን አስቀረኝ፣ እንደዚህ እንዳለን ባዶ ያስቀረኝ፣ ከሰውነት ተራ ያውጣል ብሎ ነው የሚምለው።
በኦሮሞ ገዳ ስርዓት ውስጥ ሽምግልና ትልቅ ቦታ የሚሰጠው ነው። በየአካባቢው በማህበረሰቡ አባላት መካከል ጥል ሲኖር፣ ችግር ሲፈጠርና አለመግባባት ሲከሰት በሀገር ሽማግሌ በሽምግልና መፍትሄ እንዲያገኝ ይደረጋል። ይህ ባህላዊ እሴት በተደራጀ አኳን ስራውን ለማስቀጠል የኦሮሚያ ብሔራዊ ክልላዊ ምክር ቤት ጨፌ ኦሮሚያ በ2013 ዓ.ም በቀበሌና በወረዳ ደረጃ ተቋቁመው የፍርድ ቤት ስራ በባህላዊ መንገድ እንዲሰሩ በአዋጅ ደነገገው። አባገዳ ከተማ ሆርዶፋ በአቃቂ ወረዳ ጎጌቻ ቀበሌ ባህላዊ ወረዳ ፍርድ ቤት ሰብሳቢ ናቸው። ይህ ችሎት ወይም ጋዲሳ ምን አይነት ጉዳዮችን እንደሚመለከት ሲገልጹ፣
እኛ ምናየው ጉዳይ ይሄንን ነው ብለን ምን ለየው ጉዳይ ነው። ማንኛውም ጉዳይ እኛ ጋር ከመጣ እኛ ለማስታረቅ ነው አላማችን። አንድና አንድ ግባችን እርቅ ነው። እዚህ ቤት የገባ ሰው መጨረሻ ሁለቱም አሸናፊ ናቸው። የተከሰሰው የከሰሰውም አሸናፊ ነው። ለምን እውነት ነው እዚህ ቦታ የሚፈለገው? ያንን ግራና ቀኝ ካየን በኋላ ቀደም እንደተመለከታችሁት ሴትዮዋ ቴሌቪዥን ሳምሰንግ ሞባይል 5000 ብር ከቤቷ ጠፍቷል። የምትፈልገው ምንድነው እያለች ያለችው፣ እኔ እውነቱን ካገኘው ስለ ገንዘቡ አይደለም እውነቱን ነው የምፈልገው። በብዛት ሰው ምንድነው የሚረካው? እውነት ነው የሚረካው። ስለዚህ ያንን እውነታ ካወጣን በኋላ ትልቅ ጸብ በቃ እዚህ እንኳን መስማማት ካልቻሉ በኋላ ከቻነ ባንድ ቀን ካልቻነ ደግሞ በሁለተኛው ቀን አረጋግጠን ያንንም ቤተሰብ ሰላም አድርገን ነው የምንለየው።
በአቃቂና ዱከም ከተማ አካባቢ የሚገኙ የባህላዊ የወረዳ ፍርድ ቤቶች የአገልግሎት አሰጣጥ ባየንበት ወቅት ወይዘሮ ኢልፍንሽ ወንድማገኝ ለፍርድ ቤቱ አቤቱታ አቅርበው ጉዳያቸውን ከሚከታተሉ ግለሰቦች መካከል ናቸው።
ፍርድ ቤት በላይ አገልግሎት ይሰጣል። ፍርድ ቤት የተካደ ነገር ሁሉ እዚህ በጣም በጣም እውነት ይወጣል። እዛ በውሸት መስክረው መጣው እዚህ ጋር አው መስክር ያለው ውሸቴን የመሰከርኩት ብለው እምነት ይሰጣሉ። ቤት የተካካደ መሬት የተካካደ ሁሉ በሐንሰት የተካካደውን ሁሉ ያስመለሱ ናቸው። ያስመለሱ ስለሆነ በጣም በጣም ምንም ነፃ አገልግሎት ነው የሚያገለግሉት። በጣም ደስተኛ አገልግሎት ነው የሚያገለግሉት። እኛ ከፍርድ ቤት ከፖሊስ ጣቢያ በላይ ወደዚህ ነው የምንመጣው።
አቶ ሲሳይ ግዛው በፍርድ ቤቱ ከሳሽም ሆነ ተከሳሽ እኩል አሸናፊ ሆነው ፍትህ ያገኛሉ ሲሉ ተናግረዋል።
ፍታው ከሰው ጋር ከብት ገዝቶች ስለካደ እዚህ ወደ 170 ሺህ መልሶልኛል በእነሱ አማካኝነት ማለት ነው። አሁንም ትንሽ ገዛ 14 ሺህ ብር ያልተባመን ነው ወሰርክ አልወሰርክ የሚለው ላይ መጥቼ እሱን ልንተባመን ነው የመጣ ነው። አሁን አገር ሽማግሌ ላይ
ይህ የባህላዊ ወረዳ ፍርድ ቤት በወረዳው ስራ ከጀመረ ወዲህ ከ130 በላይ ጉዳዮች መፍትሄ አግኝተዋል በማለት አባገዳ ከተማ ሆርዶፋ ተናግረዋል። በሌላ በኩል በወረዳውና አካባቢዎቹ ላይ ስራ የጀመሩ እነዚህ ፍርድ ቤቶች ችግርም እየገጠማቸው መሆኑን ገልጸዋል። በዚህ ዙሪያ የወረዳው መደበኛ ፍርድ ቤት በቅርበት እየተከታተለ መሆኑን የአቃቂ ወረዳ ፍርድ ቤት ፕሬዝዳንት አቶ ሹማሜ ታደሰ ተናግረዋል።
ቶለንም እናደርገው ድጋፍ አንደኛ የክሎት ማስጨበጫ ፍርድ ቤት ከሆኑ በኋላ እና ፍርድ ቤት ከሆኑ በፊት የነበሩት አሰራሮች አንዳንድ የተለዩ ነገሮች አሉ። ፍርድ ቤት ከመሆኑ በፊት እንደ ባህል ሽማግሌ ስለሚሰሩ የእርቅ ስራ ነው በብዛት የሚሰሩት፣ ብዙ አስገዳጅነትም የላቸውም። አሁን ግን በዚህ ውሳኔ ብዙ አስገዳጅነት አላቸው፣ በህግም እውቅና ስላገኙ ማለት ነው። ለምሳሌ አንድ ውሳኔ ሰጥቶ የማይፈጸምላቸው ከሆነ ከዚህ በፊት በቀበሌ በፖሊስ እንደዚህ ድጋፍ እየጠየቁ ነው ሲያስፈጽሙ የነበረው። አሁን ግን ቀጥታ አዞ እንዲያስፈጽሙ ማድረግ ይችላሉ። ካልሆነም ደግሞ የወረዳ ፍርድ ቤት እንዲያስፈጽምላቸው ቀጥታ ደብዳቤ ጽፎ መጠየቅ ይችላሉ ማለት ነው። የነሱ ውሳኔ ከሌላው ፍርድ ቤት ከሰጠው ውሳኔ ጋር እኩል ነው ማለት ነው። እንደዛ ነው የሚታየው። የጠንከር ይላል ከበፊቱ የተሻለ ነው ማለት ይቻላል ማለት ነው። ሌላው ደግሞ እኛ የምንሰጠው ድጋፍ አንዳንድ ለነሱ ግልጽ ያልሆነ ነገር በዛ አዋጅ የተቀመጠው በአዋጁና በደንቡ የተቀመጠውን ግልጽ ያልሆነ ነገር ይጠይቁናል። እኛ ደግሞ ግንዛቤ ማስጨበጫ ፕሮግራሞች አለን። ከነሱ በአካልም መተን እንጠይቃቸዋለን፣ እንጠራቸዋለን። እነሱ በስልክም በአንዳንድ ነገርም እንወያያለን። እንደዛ ነው የምንሰራው ማለት ነው።
እነዚህ የወረዳ ባህላዊ ፍርድ ቤቶች የህብረተሰቡን እንግልት ለማስቀረትና በሽምግልና ችግሮችን ለመፍታት የሚያደርጉት ጥረት ውስጥ እያጋጠማቸው ያለውን የባጀት ችግር ለመፍታት እየተሰራ ነው ሲሉ የዱከም ከተማ ባህልና ቱሪዝም ጽህፈት ቤት ኃላፊ አቶ ቦኪኒ ደክሳ ተናግረዋል።
ከተማችንም ይህን ባህላዊ ፍርድ ቤት ለማገዝ የተለያዩ ነገሮችን እያደረግን እንገኛለን። የባህልና ቱሪዝም ከከተማው ምክር ቤት ጋር በመሆን እንደ ከተማ ከከፍተኛ አመራሮችም ጋር በመነጋገር ይሄ ባህላዊ ፍርድ ቤት ቀጣይነት እንዲኖረውና አስፈላጊውን ስራ መስራት እንዲችል የተለያዩ ድጋፎችን ማግኘት ስላለበት እንደ ከተማችን የበጀትም ይሁን የሌሎች የማቴሪያል ድጋፎችን ለማድረግ ዝግጅት ጨርሰናል።
የወረዳው ባህላዊ ፍርድ ቤቶች በመቋቋማቸው በመደበኛ ፍርድ ቤቶች ላይ የሚፈጠሩትን ጫና በመቀነስ ትልቅ አስተዋጽኦ አለው ያሉት ደግሞ የኦሮሚያ ጠቅላይ ፍርድ ቤት የኮሙኒኬሽን ኃላፊ አቶ ጎንፋ አቶማ ናቸው።
እንደ ኦሮሚያ በጣም በፍርድ ቤቶች ላይ የስራ ጫና አለ። በአንድ አመት ጊዜ ውስጥ ብቻ ለምሳሌ በ2013 ከ600,000 በላይ መዝገብ ነው ቀርቦ የታየው። ይህን ደግሞ ላሉት ዳኞች ሲናካፍል አንድ ዳኛ የሚደርሰው መዝገብ በጣም ብዙ ነው። የስራ ጫና በጣም ከፍተኛ ነው። ይሄ የስራ ጫና ሲበዛ ደግሞ በአንድ በኩል የሚሰጠው ፍርድ ላይ ጫና ያሳድራል። ጉዳዮች እያነሱ ሲመጡ ዳኞች በትኩረት ረጋ ብሎ ጉዳዮችን አይቶ እውነተኛ እና ፍትሃዊ ፍርድ ለመስጠት ያግዛቸዋል። አሁን ይሄ ሲበዛ አንደኛ የስራ ጫናው መዝገብ ሲበዛ ዳኛ ጊዜ አግኝቶ ለማየት ስለሚቸገር ይሄ መጨረሻ ላይ የሚሰጠው ፍርድ ላይ አሉታዊ ተጽዕኖ ያሳድራል። ስለዚህ ይሄ ባህላዊ ፍርድ ቤት ሲቋቋም አንደኛ ሰው በቀበሌው በሰፈሩ ጉዳዩ እንዲታይለት ይረዳል። ይሄ ሲሆን ደግሞ ወደ ፍርድ ቤቶች የሚመጡ ጉዳዮች እየቀነሱ ስለሚመጡ አገልግሎታችን ላይ ጥራቱ ላይ ጥሩ ኢምፓክት ይፈጥራል ብለን እናስባለን። ለህዝቡም ደግሞ በጣም ጥሩ ነው። ሰው ወደ ፍርድ ቤት በመመላለስ ጊዜው ያጠፋል። ያ ጊዜ ደግሞ ሌላ ስራ ሊሰራበት የሚችለው ውድ ጊዜ ነው። እንግዲህ ባህላዊ ፍርድ ቤት ሲቋቋም ሰው በቀበሌው በሰፈሩ ጉዳዩ መጨረስ ስለሚችል በተቀራው ጊዜ ስራው ላይ እንዲያተኩር ያደርጋል። ይህ ደግሞ ለሀገሪቱም ለኢኮኖሚም በጣም ይገዛ ያደርጋል ብለን እናስባለን።
በገዳ ስርዓት አለመግባባቶችን በማህበረሰቡ መካከል የሚፈጠሩ ማንኛውንም ችግሮች ለመፍታት ሽምግልና ትልቅ ቦታ የሚሰጠው በመሆኑ ወቃሽም ሆነ ተወቃሽ አሸናፊ ሆነው ፍትህ የሚያገኙበት ባህላዊ ፍርድ ቤቶች መቋቋማቸው የሚበረታታ ተግባር መሆኑ ተጠቅሟል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ይደመጣል። በተጨማሪም ዝግጅቶቻችንን በማህበራዊ ድረ ገጾቻችን በፌስቡክ፣ በትዊተር፣ በኢንስታግራም እና በዩቲዩብ ላይ ታገኙታላችሁ። የተለያዩ ወጣቶችን በኑሮ ውድነት ላይ አስተያየት ጠይቀናል። ወጣቶቹን ያነጋገረችው ኤደን ገረመው ተከታዩን አሰናድታለች።
ስሜ ሀብታሙ ዘላለም እባላለሁ። ያው ኑሮ ውድነት እንግዲህ ጭራሽ ምን አይገናኝም። በልሽ አሁን ከገቢ አንጻር ምንም ኢንካም በሌለሽ እንትን ውስጥ ግን የምታወጪው ኤክስፔንስ በጣም እየበዛ ነው የሚሄደው። ለምሳሌ የሁለት ብር ታክሲ አሁን የለም ጭራሽ ማለት ነው። በፊት በብር ከምሳም ስንሄድ ነበር። አሁን ግን በጣም አጭር ጉዞ የምትይም 3 ብር ነው፣ ከዛን ደግሞ 5 ብር። ሌላውማ ምንም ጥያቄ የለውም። በፊት የምትገዙ ሱሪ 700-800 ብር የምትገዙ እኮ አሁን 1500 በጥፍ ነው። ሁሉ ነገር በጥፍ ነው። ኢቨን እኔ አሁን በቀደም ዕለት የሆነ ብረት እንኳን ስገዛ በ1200 ብር ብሎኝ የነበረውን ከሁለት ቀን በኋላ ስሄድ 1280 የገዙ ሲሳል እና ነጋዴውም ዝም ብሎ ነጋዴ በነገራችን ላይ ነጋዴ አይከስርም። ለምን? ልክ በገዛበት አትርፎ ይሰጣል። ዞሮ ዞሮ ማህበረሰቡ ነው ጫናው የሚበዛበት። ከመንግስት ነው የምንጠብቀው የዋጋ ግሽበቱን ቢያንስ ስቴብል እንዲሆን ማድረግ። ለምሳሌ አሁን ምንድን ነው ይሄ ሁሉ የዋጋ ጭማሪ የመጣው? ከነዳጅ መጨመር አንጻር ነው የሚባለው። በየወሩ ምናልባት ተሳሚ ከሆነ ነዳጅ ይጨምራል ስለሚባል ምን ይደረጋል? ወረፋ ነው። ቤንዚል የለም ትባያለች፣ ናፍጣ የለም ትባያለች። ለምን? ስለዚህ እዛ ላይ ከተያዘ ቢያንስ ነገሮች ይስተካከላሉ። ትራንስፖርት ጨመረ ማለት ሁሉ ነገር ጨመረ ነው። በቃ ምንም አይጨምር ነገር የለም። ለምን? ሁሉ ነገር ትራንስፖርት ስለሚነካ ማለት ነው። ደግሞ ነዳጅን ኮንሲደር ያደረገ ስለሆነ ምንም ማረጋጭ ዳንኤል ራሱን ይባላል። የኑሮ ውድነት ሁላችንም እንደሚታይ ነገር ነው። እንዳጠቃላይ ግን እንደ ወጣትና በዛ ላይ ደግሞ እንደ ኦርቶዶክሳዊ ወጣት ደግሞ ስንመለከተው ወይም እንደ ክርስቲያን ስንመለከት የኑሮ ውድነት ሰውን ወደ መጥፎ ነገር እየወሰደ ነው።
የተከበራችሁ አድማጮች ለምሽቱ ያዝናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር ከቋብሮን ከቆየው ኤልያስ አስማረ፣ ከዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሙን በማሰናዳት አብሮን ከተሳተፉ የመላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ አመሻውት ስመኝሽ ቆየነኝ። አስተያየትና ጥቆማ ሲኖራችሁ ከማህበራዊ ድረገጾቻችን በተጨማሪ በተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ተጠቅማችሁ አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በዋትስአፕ ቁጥራችን ደግሞ 202-251-3505 ነው። ፈደናደሩ ነገን ይገናኛል።